Voice of America。
የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ ባለፈው አርብና ቅዳሜ ለጥያቄው መልስ ዝግጅታችን ለበርካታ የአድማጮች ጥያቄዎች መልስ ሰጥተዋል። ለምሽቱም የዝግጅቱን የመጨረሻ ክፍል ይዘናል። በአድማጮች ጥያቄ ነው የሚጀምረው።
እንደምሰነበታችሁ እንደምናላችሁ ቪኦኤዎች፣ ለግንቦት ሰባት አመራሮች አሁን በቅርቡ ወደ ኢትዮጵያ እንመለሳለን ብለው ነበርና መልካም ሆኖ ሳለ ሁሉም ነገር እርቁ መውረዱ ጥሩ ሆኖ ሳለ፣ ነገር ግን ወደ ኢትዮጵያ ተመልሰው በምርጫ ውስጥ ለመሳተፍም በኢትዮጵያ ፖለቲካ ውስጥ ለመሳተፍም አንድ ህገ መንግስታዊ ገደብ ይኖርባቸዋል። ያም ህገ መንግስታዊ ገደቡ ምንድነው? የኢትዮጵያ ዜግነት የሌላቸው ሰዎች በኢትዮጵያ ምርጫ ውስጥም ይሁን በኢትዮጵያ ፖለቲካ ውስጥ ተሳትፎ ሊያደርጉ አይችሉም። ስለዚህ ይሄንን በምን አይነት መልኩ ነው የሚያጣጥሙት? እንዴት በምን አይነት መልኩ ነው ውስጥ ገብተው በፖለቲካ ውስጥ ተሳትፎ በምርጫ ውስጥ ተሳትፎ የሚኖራቸው? ወይስ ለነሱ የተለየ ህግ ይሰራል ወይ? በተለየ መልኩ ይስተናገዳሉ ወይ የሚለውን ነገር እንግናለው። ሽመልስ ባላለው ከኦሪገን
ትንሽ ነገር እንደው ለማሳየት ያህል ምን እንግሊዝ ሀገር መኖር ከጀመርኩኝ ወደ 40 አመት ቀደም አልፎኛል ያለው እና በ13ኛው አመት ነው ወደ ኢትዮጵያ ያደግ ስልጣን ሲይዝ ሄድኩት። እንግሊዝ ሀገር ግን በሶስት አመት ውስጥ ነው ፓስፖርት ማውጣት ይቻል የነበረው የእንግሊዝ ዜግነት። ደርግ ወድቆ የገሬ እስከምገባ ድረስ በስደተኛ የገሬን የኢትዮጵያ ዜግነቴን አልሰጥም አሳልፌ በሚል በተጨባጭ የሆነ ምክንያት ላይ ተመስርቼ አላደረኩትም ነበር። ከዛም በኋላ ከኢትዮጵያ እንደገና ወደ እንግሊዝ ሀገር ስመለስ የኢትዮጵያ ፓስፖርት ይዤ ነው ለረጅም ጊዜ የቆየሁት። ግን 97 ምርጫ በኋላ ግን ኢትዮጵያ ኤምባሲ ሄዶ ፓስፖርት ማሳደስ የምችልበት እድል ስላልነበረ ኢቭን ጨካኝና አረመኔ ነው ብዬ በማስበው የደርግ ዘመን እንኳን አድርገው የማላውቀውን ነገር የመጓጓዣ ሰነድ ስላጣሁ በወያኔ ዘመን የእንግሊዝ ዜጋ የሆንኩበትን በደል የተፈጸመብኝ እንደው እየደረሰብን ያለው በደል ምን እንደሚመስል በዚህ በዜግነት ጉዳይ ላይ ነው። አስፈላጊ ሆኖ ከተገኘ መልሶ የእንግሊዝ ፓስፖርትን መስጠት ይቻላል። በዛ አስፈላጊ ነው ብዬ ካሰብኩኝ የኢትዮጵያ መንግስትም በተደጋጋሚ ይህንን የመሰሉ ጉዳዮች ከተለያዩ ሰዎች ቀርበውለታል። በሚሊዮን የሚቆጠር ሰው በፖለቲካ ምክንያት በበደል በግፍ ምክንያት አገሩን ለቆ ወጥቷል። ለተከታታይ መንግስታት እንደገናም ደግሞ በህይወትም ምክንያት አገሩን ለቆ ወጥቷል። የህዝብ ዶክተር አብይ እንዳለው ከኢትዮጵያ ሊወጣ ከውስጡ ኢትዮጵያዊነቱ ፈጽሞ ሊወጣ አልቻለም። በዚህ አይነት መንገድ ወጥቶ አንደኛ ሁለተኛ ትውልድ እያለ ዜግነቱን ቀይሮ የሚኖረውን ህዝብ የሁለት አገር ዜግነት መብት ሰጥቶ ከሀገሩ ጋር የበለጠ እንዲተሳሰርና እንዲዋሃድ የማድረግ እርምጃ ለሀገሪቷ የሚጠቅማት ነው የሚል ድሮ ነው ይህንን አይነት አመለካከትን ሳሰራጭ የነበረው። በዚህ አይነት መንገድም ሊቃለል የሚችል ይሆናል ያለው በጣም የሚጠቅማት ነገር ነው የሚል እምነት አለኝ። ሁለተኛ ነገር ስንት ትልልቅ ሀገሮች ስንት ሀብትና ስልጣኔ ላይ የደረሱ ራሳቸውን አንቱ የተባሉ ሀገሮች የሁለት ሀገር ዜግነት ሲፈቅዱ በከፍተኛ ደረጃ ከሀገሪቷ ጋር ተቆራኘ ዲያስፖራ ያላት ኢትዮጵያ ምስኪን ሀገር በምን ተኮራርታ የሌላ ሀገር ዜግነት ካለው ኢትዮጵያ ዜግነት አልፈቅድም እንደምትል ምክንያቱ ምን ሊሆን እንደሚችል አይገባኝም። ስለዚህ እናያለን ወደፊት ምን እንደሚሆን ማለት ነው።
አንድ ሌላ ተጨማሪ የመጨረሻ ጥያቄ አለ ላሰማሁት።
ኦኬ፣ የኔ ጥያቄ ወደ ሀገር ከገባችሁ በኋላ የምትወዳደሩባቸው ክፍለ ሀገራት ወይም ክልሎች የትኞቹ ናቸው? በሁሉም ክልል ሊወዳደሩ የሚችሉና መቀመጫ ለመያዝ የሚችሉ ሰዎች አሏችሁ ሆይ ወይስ በተወሰኑ ክልሎች ብቻ ነው የምትወዳደሩት? በተለይ በትግራይ ክልል በሚባለው በዛ አካባቢ ሊወዳደሩ የሚችሉ የትግራይ ተወላጆች ልጆች አባላት አሏችሁ ሆይ?
እንግዲህ ይሄ ምርጫው ጋር በተያያዘ ነው። ምርጫው ውስጥ ከገባችሁ የት የት ነው አገር አቀፍ ነው የምትወዳደሩት ወይስ የተወሰነ የኢትዮጵያ አካባቢ ነው የሚል ነው።
አገር አቀፍ ድርጅት ሲባል በማንኛውም የትኛውም በሀገሪቷ ክፍሎች በሙሉ ውድድር የሚደረግባቸው ወረዳዎች በሙሉ ተወዳዳሪዎች አስቀምጬ ፎካከራለሁ ብሎ ነው የሚያስበው። እንደ አገር አቀፍ ድርጅት እኛም ያን አይነት አመለካከት ነው ያለን። አሁን ባለንበት ሁኔታ በሁሉም የሀገሪቷ ክልሎች ውስጥ እድል ቢያገኝ በአሸናፊነት እንዲወጡ አድርጎ ድምፅ ይሰጣቸዋል የሚባሉ ሰዎች አላችሁ ወይ ለሚባለው ጥያቄ ብዙ ቦታዎች ላይ በጣም ብዙ ስራ እንደሚቀረን ነው። አላማችን በሁሉም በየትኛውም አንድ ቦታ ሳይቀር በዚህ አይነት መንገድ ይህን ሀገር አቀፍ የሆነ ድርጅት ወክለው የሚወዳደሩ ሰዎችን በእነዚህ ሁሉ ወረዳዎች የማፍራት ደጋፊዎች ተመራጮች ሳይሆን እነዚህ ተመራጮች ሊደግፍ የሚችል ሰፊ አባላት ክምችት እንዲኖረው የማድረግ ስራ መስራት እንዳለብን እናቃለን። ያንንም መፍጠር ነው የኛ የድርጅት ፕሮግራም። ይሄ ሁሉንም ይመለከታል፣ ትግራይንም ይመለከታል። ያለው ትግራይ ውስጥ ያለ የተወሳሰበ ሁኔታ አለ። ነገር ግን አገር አቀፍ ፓርቲ እንደሆናለን ካልን ሪሊ በኢትዮጵያ ውስጥ በዜግነት ላይ የተመሰረተ ፖለቲካ ለትግራይም ህዝብ ይጠቅማል። የትግራይ ህዝብም ሌሎች ቦታ ላይ የኢትዮጵያ ህዝብ የተጎናጸፋቸውን የመናገር የመጻፍ በነጻነት ሚዲያውን የማዳመጥ የመሳሰሉትን በህግ ፊት እኩል የመሆን መብቶችን ይገባዋል ብለው የሚያምኑ ሰዎች ይኖራሉ። ለእንዲህ አይነቱ ሀገር አቀፍ ፓርቲ ሀገራዊ የሆነ የፖለቲካ አደረጃጀት ዘር ላይ ከተመሰረተ ነገር የተሻለ ይሆናል ብለው የሚያስቡ በርካታ ሰዎች ይኖራሉ ብለን ነው የምናስበው። በዘር ላይ የተመሰረተው ነገር ወስዶ የት እንዳስገባቸው የትግራይም ህዝብ የሚረዳው የትግራይም የተወሰኑ የፖለቲካ ልሂቃን የሚረዱት ይመስለናል። የጊዜ ጉዳይ ነው እንጂ እዛም ቦታ ላይ ሀገራዊ ለሆነ አደረጃጀትና ሀገራዊ የሆነ ፖሊሲ ላይ የተመሰረተ የፖለቲካ ፓርቲ አባልና ደጋፊዎች ማፍራት አስቸጋሪ ይሆናል የሚል እምነት የለንም። ሁኔታው መስከኑ አይቀርም ባይነኝ።
በመጨረሻ አቶ አንዳርጋቸው ጽጌ፣ ካሁን ቀደም እርስዎ እስር ቤት እያሉ የቀድሞ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖምን በእርሶ ጉዳይ ላይ ጥያቄ አቅርበንላቸው ነበርና መጽሐፍ እንደሚጽፉ ላፕታፕ እንደተሰጡት ስለ ልማት እየጻፉ እንደሆነ ገልጸውልን ነበር። እርሶም ደግሞ ከእስር ቤት ሲወጡ ለጋዜጠኛችን መለስካቸው አማሃ በሰጡት ቃለ ምልልስ አረጋግጠዋል፣ እውነት ነው ብለዋል። መጽሐፉ የት ደረሰ ወይስ ገና ነው የሚታተመው?
አንደኛ ነገር በደንብ መታወቅ ያለበት ይሄ ላፕቶፕ ሰጠ ነው የሚሉት ነገር እነሱ በልግነታቸው አይደለም። እኔ በጠቅላላ ኢትዮጵያን ፖለቲካ በተመለከተ ለመጻፍ የምፈልገው ነገር አለ እና ይህን መጻፊያ ነገር ስጡኝ ስላልኳቸው እንተዋወቃለን፣ በፖለቲካ ጉዳይ ላይ የምጽፈው ነገር ምን ሊሆን ይችላል የሚል የራሳቸው ጉጉት አላቸው። የሚጠቅም ነገር ይኖራል ብለው የሚያስባሉ። ከዚህ በፊትም አድርገውት ያውቃሉ፣ አስረውኝ ጠይቀውኝ ያውቃሉ። ስለራሳቸው ድርጅት 97 ምርጫ ላይ ኢህአደግ የተሸነፈ አይደለም የሚሉት ኢህአደግ ለምንድን ነው እንደዚህ ሆነ የሚል ጥያቄ የደህንነት ሁለተኛው ሹም ኢሳያስ የሚባለውን ሰው ዘዋይ ድረስ ልከው 4 ሰዓት ውይይት እንዳደረግን አስታውሳለሁ። እና ይኸው ሰውዬ ነው አሁንም ያገኘኝ የነበረው። በዚህ ሰውዬ አማካኝነት ነው ላፕቶፕ የተሰጠኝ። እስክሪብቶና ወረቀት ሰጥተውኝ የጻፍኩት አልነበብ ስላለ እና ትልቁ ነገር በመዝናኛ መልኩ በልግነት ሳይሆን በነበሩበት ሁኔታ ሰፊ በሆነ መንገድ የምተነትነው የሀገሪቷን የፖለቲካ ሁኔታ የማንበብ ፍላጎታቸው ነው። በዛ ዙሪያ መጽሐፍ ጽፌ ከጨረስኩ በኋላ መጽሐፍ ነው የሚያክል ወደ 200 ገጽ ነው። ላፕቶፑን ሊወስደው ሲል አንዴ ከመጣ ሌላም ነገር ብጽፍበት ብዬ ስጠይቀው ችግር የለውም ስላለኝ ከታሪክ ጋር የተያያዘ መጽሐፍ ጽፌበታለሁ። ቴዎድሮስ አድሃኖም ወሬ ነው የሰማው እንጂ ብዙም የሚያውቀው ነገር የለም። ደህንነቱ ነው የሆነ መረጃ ሰጥቶት ነበረ፣ ግን እሱ ልክ በውሳኔ ውስጥም በድርጊት ውስጥም እንደነበረ አድርጎ እያቀረበ የነበረው ነገር ምንም በማያውቀው ነገር ነው እየተናገረ የነበረው። የጻፍኳቸውን መጽሐፎች በተመለከተ ዶክተር አብይ ስልጣን ላይ ከመጣ በኋላ ደህንነቶችን አነጋግሮ ለእንግሊዝ ኤምባሲ ጥያቄ አቅርበው ኢሜል አድራሻ እንድልክላቸው በላኩት ኢሜል አድራሻ አታች አድርገው ልከውልኛል። እነዚህን ጽሁፎች በትንሽ ነው የሚቀራቸው፣ ኤዲት የሚደረግም ብዙ የላቸውም። በቅርብ ጊዜ ለህትመት ይቀርባሉ። እነዚህ መጽሐፍት ወይ መጽሐፍቶች አንድም ሊሆን ይችላል አንባቢ እንዲያነብ ከዚሁ ጋብዘዋለሁ፣ መውጣታቸው አይቀርም።
እሺ፣ በጣም ነው የማመሰግነው። የአርበኞች ግንቦት 7 ዋና ጸሐፊ አቶ አንዳርጋቸው ጽጌ ጊዜውን ወስደው ለአድማጮቻችን ጥያቄ ሰፊ ማብራሪያ ስለሰጡን በአድማጮች ስም አመሰግናለሁ።
እኔም በጣም ነው የማመሰግነው ትዝታ።